የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ለዛሬ ከያዝናቸው ጉዳዮች መካከል የተወሰኑትን እንዲሁን ነግራችኋለን።
የአማራ ክልል ፕሬዝዳንትና አማካሪያቸው የተገደሉበትን ጥቃት አስተባብረዋል የተባሉት ብርጋዴር ጄኔራል አሳምነው ጽጌ ከጸጥታ አስከባሪዎች ጋር በተደረገ የተኩስ ልውውጥ ህይወታቸው እንዳለፈ ተሰምቷል። በተጨማሪም የፌደራል ፖሊስ ኮሚሽነር እንዳስታወቁት ጄኔራል ሳአረና በጡረታ ላይ የነበሩት ጄኔራል ገዛይ አብርሃምን ገድለዋል የተባሉ ጠባቂ ራሳቸውን ማጥፋታቸውን ይፋ አድርገዋል። አሁን ከመሸ ደግሞ የአማራ ክልል ፖሊስ ኮሚሽን ጄኔራል ተፈራ ማሞን ጨምሮ ሌሎች ሰዎች በቁጥጥር ስር እንደዋሉ አረጋግጠዋል። አድማጮች፣ እነዚህን ዜናዎች ወደ በኋላ ላይ ይዘን እንመለሳለን።
በተያያዘ ዜና ቆስለው የህክምና እርዳታ ሲያገኙ ነበሩት የአማራ ክልላዊ መንግስት ጠቅላይ አቃቤ ህግ አቶ ምግባሩ ከበደም እንዲሁ ማለፋቸው ተሰምቷል። የተፎካካሪ ፖለቲካ ፓርቲዎች ተወካዮች በሳምንቱ መክተሚያ ላይ በተፈጠረው ክስተት ዙሪያ ያላችሁን አቋምና መልከታም ልናጋራችሁ ሞክራለን።
እነኚህንና ሌሎች የኢትዮጵያ ወቅታዊ ትኩሳት ላይ ያነጣጠሩ ዘገባዎች ይደመጣሉ። አብረናችሁ የምናመሸው ሀብታሙ ስዩምና እኔ ደግሞ ጽዮን ግርማ ነን። ከጋቢና ቪኦኤ ጋር አብራችሁን ካድማስ ተሻገሩ።
ዜናዎችን ቀድመሽ እንግዲህ ጽዮን አቅርብላችሁ። አብራችሁን ቆዩ። አብራችሁን ስለምትቆዩ እናመሰግናለን።
አጠር ላሉ ዜናዎች በድጋሚ ተመልሰን መተናል። ከአዲስ አበባ ያገኘናቸው መረጃዎች እንደሚያሳዩት የአማራ ክልል የጸጥታ ዘርፍ ቢሮ ኃላፊ የነበሩትና በባህር ዳርና በአዲስ አበባ ከፍተኛ ባለስልጣኖች ላይ የተፈጸሙትን ግድያዎች በማቀነባበር የመፈንቅለ መንግስት ሙከራ አድርገዋል በሚል የተጠረጠሩት ብርጋዴር ጄኔራል አሳምነው ጽጌ ዘልማ በሚባል ጎንደር መውጫ አካባቢ በሚገኝ ቦታ በተኩስ ልውውጥ መገደላቸውን የፌደራል ፖሊስ ኮሚሽን ኮሚሽነር አስታውቀዋል። በተጨማሪም በሕክምና ላይ የነበሩትና የክልሉ ጠቅላይ አቃቢ ሕግ አቶ ምግባሩ ከበደ በሕክምና ላይ እንዳሉ ህይወታቸው ማለፉ ተረጋግጧል። አስክሬናቸውም ወደ ባህር ዳር ሽኝት እንደሚደረግለት ተገልጿል። በተጨማሪም ደግሞ ማምሻውን የአማራ ክልል ፖሊስ ኮሚሽን እንዳስታወቀው 178 ሰዎች በዚህ ድርጊት ፈጽመዋል የተባሉ ሰዎች በቁጥጥር ስር መዋላቸውን እንደዚሁም ከመንግስት በኩል ደግሞ ወደ 7 ሰዎች መገደላቸውን ከነዚህ ውስጥ 6ቱ የመንግስት ሰዎች መሆናቸውን ይፋ አድርገዋል። በተያያዘም ደግሞ ምርመራ እየተደረገላቸው ያሉ ሌሎች 4 አመራሮች እንዳሉበትም አስታውቋል። በተጨማሪም ደግሞ የቆሰሉ ሰዎች እንዳሉ ተገልጿል። አድማጮች፣ እነዚህን ዜናዎች ተመልሰን እንመጣበታለን። ወደ ዓለም አቀፍ ዜናዎች ነው የምናልፈው። ዓለም አቀፍ ዜናዎቻችን ዩናይትድ ስቴትስ ውስጥ እንደ አውሮፓውያን አቆጣጠር ከ1992 ወዲህ ታይቶ የማይታወቅ በከፍተኛ ደረጃ የተሰራጨ 33 አዲስ ኩፍኝ ወረርሽኝ ባለፈው ሳምንት ብቻ መገኘቱ ተገለጸ። ይህም የአዲሱን ስርጭት ጠቅላላ ድምር 107 እንዳደረሰው የጤና አገልግሎት ባለስልጣኖች አመልክተዋል። አስከፊ የተባለው ከፍተኛ ስርጭት ከ25 ዓመት በፊት የነበረውና 2126 ህሙማን የተመዘገቡበት መሆኑ ይታወሳል። ወረርሽኙን በ33 ስቴቶች ግዛቶች ማለት ነው መዛመቱ ተገልጿል። በተለይ በካሊፎርኒያ፣ በኒውዮርክና በፔንሲልቬኒያ፣ በዋሽንግተን ስቴት ስርጭቱ እንደቀጠለም ተገልጿል። አድማጮች፣ ለሰዓቱ የያዝናቸው ዜናዎቻችን እነዚህ ናቸው። ከቀሪ ዝርዝር ዘገባዎቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮቻችን፣ እንግዲህ ባሳለፍነው ሳምንት ማክተሚያ ላይ በባህር ዳር ከተማ በአማራ ክልላዊ መንግስት አመራሮች ላይ በተከፈተ ጥቃት የክልሉ ፕሬዚዳንት ዶክተር አምባቸው መኮንን የአደረጃጀት አማካሪያቸው አቶ ዘዘዋሴ መገደላቸውን የኢትዮጵያ መንግስት አስታውቋል። በጥቃት ወቅት ስለመቁሰላቸው የተነገረላቸው የክልሉ ጠቅላይ አቃቢ ሕግ አቶ ምግባሩ ከበደ የሕክምና ክትትል በሚያደርጉበት ወቅት እንዲሁ በተመሳሳይ ማረፋቸው ተነግሯል። የኢትዮጵያ መንግስት ይህን ጥቃት አስተባብሯል ያላቸው የክልሉ ደህንነትና ሰላም ጽህፈት ቤት ኃላፊ ብርጋዴር ጀነራል አሳመነው ጽጌን ነው። ከጥቂት ሰዓታት በፊት እሳቸውም ከጸጥታ ኃይሎች ጋር በነበረ የተኩስ ልውውጥ ወቅት መሞታቸው ተነግሯል። ብዙሃን ለድንጋጤ ከዳረገው ክስተት ጋር የሚያዙ እንግዲህ አንዳንድ መረጃዎችን አስተማማችኋለሁ።
አዎ እንግዲህ ሀብታሙ በጣም ከጠዋት ጀምሮ እንደምታቀዋን አንተም እንዳየው ወደ ኢትዮጵያ የተለያዩ የመንግስት ባለስልጣናት አዲስ አበባም ባህር ዳርም የስልክ ሙከራ አድርገን ነበር። ነገር ግን በአገሪቱ ላይ ኢንተርኔት ተቋርጧል። ሪፖርተሮቻችንም ዘጋቢዎቻችንም ሪፖርቶቹን ወደዚህ ሊያደርሱን አልቻሉም። እኛም እናደርጋቸው የስልክ ሙከራዎች በተደጋጋሚ እየተቋረጡ አንዳንዶቹ ቃለ ምልልስ ሊሰጡን ከተከፈቱ በኋላ የስልክ መቋረጥ የኔትወርክ ችግር አጋጥሞን ነበር። በዛ ምክንያት በድምጽ ያሰናዳናቸው ዘገባዎች አልደረሱልንም። ነገር ግን የመንግስት ባለስልጣናት በተለያዩ የአገር ውስጥ መገናኛ ብዙሃን በተለይም ደግሞ በአማራ መገናኛ ብዙሃንና በኢትዮጵያ ቴሌቪዥን የሰጧቸው አጠራጠር ያሉ ዛሬ መግለጫዎች አሉ። ባህር ዳር የምትገኘው ዘጋቢያችን እነዚህን አቀናጭታ አጠር አድርጋ አድርሳናለች። በስልክ ነው አነጋግረናት መረጃ ሆኖ የሰጠችን። እስቲ እሷን እንስማና ተመልሰን እንምጣ።
መልካም።
በአማራ ብሔራዊ ክልላዊ መንግስት በተደረገ መፈንቅለ መንግስት ሙከራ የመቁሰል አደጋ ደርሶባቸው በሕክምና ላይ የነበሩ የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደ ዛሬ ረፋድ ላይ ሕይወታቸው ማለፉን የአማራ ቴሌቪዥን የሰበር ዜናው ገልጿል። አቶ ምግባሩ በተጨማሪ ሕክምና ወደ አዲስ አበባ ተልከው የነበረ ሲሆን አስከሬናቸውም ማምሻውን ባህር ዳር ገብቷል። የክልሉ ርዕሰ መስተዳደር ዶክተር አምላቸው መኮንን ስርዓተ ቀብር የፊታችን ረቡዕ እንደሚፈጸም የጠቅላይ ሚኒስትር የፕሬስ ሴክሬታሪያት ጽህፈት ቤት ዛሬ ባወጣው መግለጫ ገልጿል። ከዚህ ጋር በተያያዘ የአማራ ክልል መስተዳደር ምክር ቤት ከዛሬ ጀምሮ ለሶስት ቀናት የሚቆይ ክልላዊ የሀዘን ቀን አውጇል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኛ ስረስ ዛሬ ለጋዜጠኞች በሰጡት መግለጫ የሶስት ቀናት ክልላዊ የሀዘን ቀን መታወጁ ተናግረዋል። በተለያዩ የመገናኛ አውታሮች ለአጽናኑንና ከጎናችን መሆናቸውን ለገለጹልን የህብረተሰብ ክፍሎችና የመንግስት እንዲሁም የግል ተቋማትን ሳናመሰግን አናልፍም ብለዋል። ዛሬ የባህር ዳር የሰላም ሁኔታም የተረጋጋ መሆኑን ጠቁመዋል። ይህ በእንዲህ እንዳለ ባለፈው ቅዳሜ በአማራ ክልል የተካሄደውን መፈንቅለ መንግስት በዋናነት መርተዋል የተባሉ የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ በባህር ዳር ዙሪያ ልዩ ስሙ ዘንዘልማ አካባቢ ከጸጥታ ኃይሉ ጋር ባደረጉት የተኩስ ልውውጥ ህይወታቸው ማለፉን የአማራ ቴሌቪዥን ከሰዓት ዘግቧል። ይህ ዜና ከተሰማ በኋላ በከተማው ውጥረት ነግሷል። የክልሉ ፖሊስ ኮሚሽን ኮሚሽነር አበራ አዳሙ ከአማራ ቴሌቪዥን ጋር ባደረጉት ቆይታ የክልልና የፌዴራል የጸጥታ ኃይል ባደረጉት ርብርብ ተጠርጣሪዎችን በቁጥጥር ስር እየዋሉ መሆኑን ጠቁመው ከብርጋዴር ጄኔራል አሳምነው ጋር መፈንቅለ መንግስት አድርገዋል ተብለው የተጠረጠሩ እስካሁን 178 ሰዎች በቁጥጥር ስር የዋሉ ሲሆን 7 ሞተዋል። የቆሰሉትን ገና በማጣራት ላይ ነን ብለዋል። በክልሉ መንግስት የጸጥታ ኃይል በኩል የነበሩት 6 የጸጥታ ኃይሎች ሲሞቱ 4 ደግሞ መቁሰላቸውን ተናግረዋል። በመፈንቅለ መንግስቱ ተጠርጥረው በቁጥጥር ስር የዋሉ 4 ከፍተኛ አመራሮች እንዳሉ የጠቆሙት ኮሚሽነሩ ከእነዚህ ውስጥ አንዱ የአማራ ክልል ልዩ ኃይል ፖሊስ አዛዥ ብርጋዴር ጄኔራል ተፈራ ማሞ ናቸው ብለዋል። ከታማኝ ምንጮች ያገኘሁት መረጃ ደግሞ ከብርጋዴር ጄኔራል ተፈራ ማሞ በተጨማሪ የክልሉ ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበላ አማረ፣ የክልሉ ሚሊሻ ጽህፈት ቤት ኃላፊ ኮሎኔል በአምላኩ ይገኙበታል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። ዛሬ ረፋድ ላይ የፌዴራል ፖሊስ ኮሚሽን ሜጀር ጄኔራል ሰዓረ መኮንን የተገደሉበትን ሁኔታና ከሱ ጋር በተያያዙ የደረሱ ማስረጃዎችን በሚመለከት መግለጫ ሰጥቷል። በኮሚሽነር እንደሻው ጣሰው በኩል ማለት ነው።
አዎ ሀብታም፣ እንግዲህ ፖሊስ ኮሚሽነር እንደሻው ጣሰው ለሀገር ውስጥ መገናኛ ብዙሃን መግለጫ ሰጥተው ነበር። መግለጫውን ከሰጡ በኋላ ከአሜሪካ ድምጽ አግኝተናቸው ነበር። በጣም ስብሰባ ላይ መሆናቸውን ገልጸው ለአጭር ደቂቃ ነበር ያገኘናቸው። የጄኔራል አሳምነው ጽጌ መገደልን እና የአቶ ምግባሩን ህይወት ማለፍ አረጋግጠውልን ከደቂቃዎች በኋላ መልሰን እንደምናገኛቸው ከተነጋገርን በኋላ እንዳልኩት በስልክ ምክንያት ሳንገናኝ ቀርተናል። ነገር ግን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ የተናገሯቸው ጉዳዮች አሉ። ከዛ ውስጥ እንግዲህ ያነሱት ኢታማዦር ሹም የመከላከያ
ሚኒስትር ጀነራል ሳር መኮንንን
ገድለዋል የተባለው ግለሰብን በተመለከተ የሰጡት በዛ መግለጫ ውስጥ አካተዋል። እስቲ እንስማቸው።
ጀነራሉ አማማት ተደጋጋሚ መግለጫ ሰጥቶበታል። ቤታቸው ግቢ ውስጥ ነው ያሉት። ከስታቸው ጋር የሥራ ባልደረባ የነበረ ጀነራል ገዛይ አብርሃም ጋር በጋራ ነበሩ። ቁጭ ባሉበት ከስታቸው አጃቢዎች መካከል አንደኛው አጃቢ መስታሪያ ይዞ መጥቶ አቀባብሎ ሁለቱንም ሰዎች ገሏል። በዛን ሰዓት ከሌሎች አጃቢዎች ተኩስ ተደርጎበት በነበረበት ክፍል ገብቷል። ራሱ ላይ ጥይት ተኩሷል። ራሱን አጥፍቷል። ይሄ ነው ባጭሩ። ስለዚህ እዛና እዚህ የነበረው ግንኙነት በጣም የተገናኘ ቢመቻቸው ኖሮ ጉዳዩ ባጭር ሰዓት ባይከሽፍ ኖሮ ሌላ ስምሪት የሰጧቸው ሰዎች የተለያየ ቦታ ተመሳሳይ አደጋ ሊያደርሱ ይችሉ እንደነበረ ይገመታል። ምክንያቱም አጥፍቶ ጠፊ እኩይ ተግባር ውስጥ የተንቀሳቀሰ ሰው ምንጊዜም ሄዶ ሊሰራው የሚችለው ነገር መልካም ነገር እስካልሆነ ድረስ ጥፋቱ ሰፊ አደጋው ሰፊ ሊሆን ይችላል ተብሎ ነው የሚታሰበው።
እንግዲህ ይሄ ክስተት ከተፈጠረ በኋላ ከሚየተጠየቁ ከነበሩ ጥያቄዎች መካከል አንዱ ክስተቱን መፈንቅለ መንግስት ማለት ይገባናል አይገባንም መፈንቅለ መንግስት ነው አይደለም የሚል ነበር። በዚህ ጉዳይ ላይ ኮሚሽነር እንደሻው ቀጥተው መልሰዋል።
ማን ይመራው ነበር በውስጡ እነማን አሉበት ሚል ዝርዝር መግለጫ በኋላ ምን ሰጥ ይሆንልም የጥፋቱ ዋናው ቁንጮ ብርጋዴር ጀነራል አሳምነው ጽጌ ነው። ይሄ ምንም ጥርጥር ሊገባቸው አይገባም። ይሄ ሰው የመንግስት ኃላፊ ነው። የክልሉን ጸጥታ ቢሮ እየመራ ነው ያለው። የክልሉን ጸጥታ ቢሮ መምራት ብቻ ሳይሆን በቅርብ ጊዜ ለክልሉ ጸጥታ ቢሮ ተብለው የተመረቁ ልጆች መካከል ለራሱ የሚሆኑ ሰዎችን አይሽቶ ያዘጋጀበት ሁኔታ አሁን ያሳየን ነው ያለው። ይሄ በደንብ ማወቅ ያስፈልጋል። በስሩ እነማንን አደራይተዋል? ምን አይነት ሴል ነበረው? ተልኮስ ከምን ድረስ የዘለቀ ነበር? ህገ መንግስቱን ከመጻረር መፈንቅለ መንግስት ከማድረግ ባሻገር ምን ምን ሊሰራ አስቧል የሚል ነገር ዝርዝር በቀጣይ ምርመራዎችን መሰረት አድርገን እንሰጣለን። መፈንቅለ መንግስት ግን ነው አይደለም ምንም መጠራጠር አያስፈልግም። አንደኛ ይሄ ሰው የጸጥታ ቢሮ ኃላፊ ነው። በስሩ የሚያስተማራው ሰራዊት አለ። ይሄ በስሩ የሚያስተማራው ሰራዊት በህገ መንግስቱ መሰረት የተሰጠው ህገ መንግስቱንና ህዝቡን ለመጠበቅ ነው። ከዚህ ተልኮ ውጪ ወጥቶ ህዝቡን ለመጠበቅ ሳይሆን ያሰለፈው ህገ መንግስቱን ለመጠበቅ ሳይሆን ህገ መንግስቱንና ህዝቡን የሚመሩ መሪዎች ባሉበት ክፍል ውስጥ ለስብሰባ በተቀመጡበት መጠጥ ቤት አይደለም ቢሮአቸው ቁጭ ብለው ስራ እየሰሩ ባሉበት ወቅት የፈጸመው ድርጊት ነው። መፈንቅለ መንግስት የሚያስብለው አንዱ ይሄ ነው። ሁለተኛ ጉዳዩን ከመፈጸሙ በፊት ከሱ ጋር የሚሰሩ የጸጥታ አካላትን በየቢሮው አስሯል። በየቢሮ ያሰረበት ምክንያት እነዚህ ሰዎች በዛን ሰዓት ቢወጡ ሪአክት ሊያደርጉ ይችላሉ፣ ሌላ አይነት ችግር በሱ ላይ ሊፈጥሩበት ስለሚችሉ ሰዎችን አስሮ በእጁ የተሰጠውን የጸጥታ ኃይሉን ሌላ እኩይት ተልኮ ሰጥቶ የጸጥታ ኃይሉ ደግሞ ሲባል ሁሉም አይደለም ለራሱ ተግባር ብቻ የሚጠቀምባቸው። ይሄ የመፈንቅለ መንግስት አንዱ ባህሪው ነው። ቀጥሎ ምን ሊያደርግ ይችላል ነበር? ቀጥሎ ሊያደርግ የሚችለው ነገር ከዛ በላይ ያደርግ ነበር። በአካባቢ ያለ መከላከያ ሰራዊት፣ የፌደራል ፖሊስ እንዲሁም በጉዳዩ ላይ በደንብ አስክሮት ኖሯቸው ሲከታተሉ የነበሩ የክልሉ ጸጥታ ኃይሎች ተባብሮ አንድ ሰዓት ባልሞላ ጊዜ ውስጥ ጉዳዩን መቆጣጠር ችለዋል። ስለዚህ መፈንቅለ መንግስት ነበር አይደለም ምንም ጥርጣሬ አያስፈልግም።
የፌደራል ፖሊስ ኮሚሽን እንግዲህ የሰጠውን ቃል ነበር የሰማችሁት። ኮሚሽነር እንደሻው ጣሰው ናቸው። ከዚህ ጋር የሚገናኙ ከክስተቱ ጋር የሚገናኙ ዘገባዎችን ማሰማታችን ይቀጥላል። እስካሁን ድረስ 178 ሰዎች በቁጥጥር ስር መዋላቸውን ሰምተናል ሲሆን ከዚህ ጉዳይ ጋር በተያያዘ ደግሞ ኮሚሽኑ ምርመራውን መቀጠሉና አዳዲስ መረጃዎች ሲገኙ ይፋ ለማድረግ ቃል ገብቷል። እኛም እነዚህ መረጃዎች ሲገኙ እናስደምጣለን። ለማግኘትም ጥረታችንን እንቀጥላለን።
አው ሀብታሙ እንግዲህ እንዳልከው 178 ሰዎች መታሰራቸውን የአማራ ክልል ፖሊስ ኮሚሽን ያስታወቀው ከዚህ ጋር በተያያዘ የተገደሉ ሰዎች እንዳሉም ከሞቱት በተጨማሪ ማለት ነው በዚህ በተኩስ ልውውጡ በክልሉ መንግስት በኩል 6 የጸጥታ ኃይሎች መገደላቸውንም ቀደም አስቴር ባደረሰችን ዘገባ ላይ ሰምተናል። እንደው አጠቃላይ እስቲ እዚህ ጋር ቆም እንበልና የተጠናቀረ ዘገባውን በንባብ እናቅርብ። ጄኔራል አሳምነው ጽጌ መገደላቸው ተገልጿል። የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደም በሕክምና ላይ እንዳሉ ህይወታቸው ማለፉ ታውቋል። በአማራ ክልል የመፈንቅለ መንግስት ሙከራ አድርገዋል በሚል የተጠረጠሩት ብርጋዴር ጄኔራል አሳምነው ጽጌ ዘንማ በሚባል የጎንደር መውጫ አካባቢ የሚገኝ ቦታ ነው በተኩስ ልውውጥ መገደላቸው ነው የፌደራል ፖሊስ ኮሚሽን ኮሚሽነር ያስታወቁት። በተጨማሪም የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደ በአዲስ አበባ ጥቁር አንበሳ ሆስፒታል በሕክምና ላይ ያሉ ነው ህይወታቸው ያለፈው። ባለፈው ቅዳሜ በባህር ዳር ከተማ በሚገኘው የአማራ ክልል ርዕሰ መስተዳደር ቢሮ በነበረው የመፈንቅለ መንግስት ሙከራ በተካሄደው ተኩስ ርዕሰ መስተዳደሩ ዶክተር አምባቸው መኮንንና የርዕሰ መስተዳደሩ የአደረጃጀት ዘርፍ አማካሪ አቶ ዘዝዋሴ መገደላቸው ይታወሳል። ቅዳሜ ከሰዓት በኋላ አዲስ አበባ ውስጥ የኢትዮጵያው ጠቅላይ ኤታማዦር ሹም ጀነራል ሳረ መኮንንም እንዲሁ ከቀድሞ የጦር ኃይል አዛዥ ሜጀር ጀነራል እንግዲህ በጡረታ የተገለሉ ናቸው እሳቸው ገዛይ አበራ ጋር በመኖሪያ ቤታቸው እንዳሉ በጠባቂያቸው አማካኝነት መገደላቸው ይታወቃል። የኢትዮጵያ ባለስልጣናት እንደሚሉት የሁለቱ ግድያ የተያያዘ ነው ግንኙነት አለው ነው። የጥቃቱ ዋና ምክንያት እስካሁን ግልጽ አይደለም። ተንታኞች እንደሚናገሩት ግን ብሔርተኛ አማራ የነበሩት ሜጀር ጀነራል አሳምነው ሚሊሻ ለማቋቋም ጥረት በማድረጋቸው ከስራቸው ሊባረሩ እንደሚችሉ ስጋት ነበራቸው የሚል ነው። እንደ አውሮፓውያን አቆጣጠር በ2009 ዓ.ም በተካሄደ የመፈንቅለ መንግስት ሙከራ ተጠርጥረው ከታሰሩ በኋላ ባለፈው ዓመት ነው በዶክተር አብይ አመራር የተለቀቁት። እንግዲህ የለውጥ ሂደቱ ሲመጣ በምህረት ከተለቀቁት ውስጥ ናቸው። አንዳንድ ያልተረጋገጡ ምንጮች ጀነራል ሳአረና ሜጀር ጀነራል ገዛይ አበራን ገድሏል የተባለው ጠባቂ ራሱን አጥፍቷል የሚል ነበር። አሁን ግን የፌደራል ፖሊስ ኮሚሽን ኮሚሽነሩ አረጋግጠዋል እንደዛ ራሱን አጥፍቷል ማለታቸው። እንግዲህ አዲስ አበባ የሚገኘው የአሜሪካ ኤምባሲ ደግሞ በበኩሉ ባለፈው ቅዳሜ ባህር ዳር ውስጥ የተፈጸመው ጥቃት አሳዛኝና አስደንጋጭ መሆኑን አስታውቋል። በማቾች ላይ የተፈጸመው ጥቃት በአገለገሏት ኢትዮጵያና በተቋማቱ ላይ የተፈጸመ እንደተፈጸመ የሚቆጠር ነው ተብሏል። ኤምባሲው ኢትዮጵያ በምታካሄደው ፖለቲካዊና ኢኮኖሚያዊ ለውጥ የምትፈልገው እርዳታ ሁሉ ዩናይትድ ስቴትስን በተጠንቀቅ ላይ መሆኗን ኤምባሲው ትላንትና እሁድ ባወጣው መግለጫ አስታውቋል። በዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናጅ ባስተላለፉት መልእክትም የቅዳሜው ጥቃት ምናልባትም በዶክተር አብይ ወደ ስልጣን መምጣት ያልተደሰቱና እየወሰዱ ያሉት ፈጣን ለውጥ ያልተመቻቸው ያቀለባበሩት ሊሆን ይችላል ብለው ለሮይተርስ ነው የተናገሩት። የቀድሞ ገዢ መደብ ርዝራዦች ስልጣን ላይ መኖራቸውን አመልክተው በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር ቲቦር ናጅ ዶክተር አብይ ብዙ ሊያከናውኗቸውና ከግብ ሊያደርሷቸው የሚገቡ ጉዳዮችን መኖራቸውንም ጠቁመዋል። የኤርትራ መንግስትም ለኢትዮጵያ መንግስትና ሕዝብ አስተላለፈው መልእክት በከሸፈው መፈንቅለ መንግስት ምክንያት ህይወታቸውን ላጡት ለአማራ ክልል ፕሬዚዳንት፣ ለረዳቶቻቸው፣ ለኢትዮጵያ ኤታማዦር ሹምና በጡረታ ላይ ለነበሩት ሜጀር ጀነራል ገዛይ ጥቃት ጥልቅ ሀዘኑን ገልጿል ብለዋል። በተለያያዘ ዜናም በተባለው መፈንቅለ መንግስት መነሾ ህይወታቸውን ላጡ ባለስልጣናት ክብር የኢትዮጵያ ባንዲራ በግማሽ ሰንደቅ የተውለበለበ ሲሆን ዛሬ ሰኞ ብሔራዊ የሀዘን ቀን እንዲሆን መወሰኑም ታውቋል። በመፈንቅለ መንግስቱ ህይወታቸውን ያጡ ባለስልጣናት የአስክሬን ሽኝትና የቀብር ስነስርዓት ፕሮግራምም የተያያዘለት መሆኑ ታውቋል። በዚሁ መሰረት የጀኔራል ሳአረ መኮንንና የሜጀር ጀኔራል ገዛይ አበራ አስክሬን ነገ ማክሰኞ በሚሊኒየም አዳራሽ ሽኝት ከተደረገለት በኋላ ቀብራቸውም መቀሌ ውስጥ እንደሚፈጸም ታውቋል። እንግዲህ ከመቀሌ ደግሞ ሪፖርተራችን ያጠናቀረው ዘገባ አለ ሀብታሙ።
የትግራይ ክልላዊ መንግስት ይህንን ክስተት አስመልክቶ አቋሙን ገልጿል። እሱን የሚነግረን ሙልጌታ ነው ከመቀሌ ልኮልናል።
በትናንትናው ዕለት የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጀኔራል ሳአረ መኮንንና በጥሮታ በቅርቡ የተሰናበቱት ሜጀር ጀኔራል ጋይ አበራ ላይ የተፈጸመው ግድያ እንዲሁም በአማራ ክልል የተሞከረው የመፈንቅለ መንግስት የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንንና የርዕሰ መስተዳድሩ የአደረጃጀት አማካሪ አቶ ዘዚ ዋፊ መገደልን አጥብቀው የክልሉ መንግስት እንደሚያወግዝ ነው። የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ዛሬ በሰጡት መግለጫ የተናገሩት ዶክተር ደብረጽዮን በመግለጫቸው የተሰማቸውን ሀዘን ገልጸው ለመላው ኢትዮጵያ ሕዝብም መጽናናትን ተመኝተዋል። በአማራ ክልል የተፈጸመውን ድርጊት በኃይል የመንግስትን ስልጣን መያዝ መመኮር ነው ያሉት ዶክተር ደብረጽዮን ይህንን ያደረገ አካል ደግሞ በምርጫ ለመወዳደር አቅምና ድፍረት የሌላቸው አካላት ያደረጉት ናቸው በማለት ገልጸውታል። ይህንን ጉዳይ በአማራ ክልል ላይ ብቻ የተቃጣ አደጋ አይደለም ያሉት ምክትል ርዕሰ መስተዳድሩ ሀገሪቱን ለመበተን እየተፈጸመ ያለ ሴራ ነው በማለት ገልጸውታል። ይህንን የፈጸሙ አካላትም ተይዘው ወደ ህግ ሊቀርቡና ሊዳኙ ይገባል በማለት ነው የገለጹት። የነ ጀነራል ሰዓረ መኮንን ግድያ በመኖሪያ ቤታቸው የተፈጸመ መሆኑንና የፈጸመው አካልም ጥበቃቸው መሆኑን ገልጸው ይህንን ጉዳይም ከአማራ ክልል መፈንቅለ ጋር የተያያዘ ነው ብለውታል። ይህንን ግድያ ጀነራሉ ባላቸው ኃላፊነት የተፈጸመ ቢሆንም በብሔራቸው ምክንያትም የተፈጸመ ተግባር ነው በማለት ገልጸውታል። በዚህ ጉዳይ የተለያዩ ሰዎች በመቀለ ከተማ አነጋግሬያለሁ። አቶ ኪዳን አመነ በቅርብ ጊዜ የተመሰረተው የባይቶና አባይ ትግራይ ፓርቲ አመራር ናቸው። በሁኔታው ማዘናቸው ተናግረው በጉዳዩ ላይ እንደተናገሩት ደግሞ በኢህአዴግ አመራር ውስጥ ያለ የስልጣን ሽኩቻ ውጤት ነው በማለት ነው የትናንቱን ጉዳይ የገለጹት።
የግድያ በፊት የነበረው የኢህአዴግ የውስጥ ሽኩቻ የዛ ተቀጠለ ነው ብዬ ነው አስበው። ኢህአዴግ አንድ ፓርቲ ነኝ ቢልም በውስጣቸው ሽኩቻ አለ። በጣም ፍሬ የተደረሰ ሽኩቻ አለ። ውስጥ ለውስጥ መተላለፍ ላይ ናቸው። አንዱን ሌላውን ለመጣል የተለያዩ ቡድኖች እየሰሩ የተንቀሳቀሱ ነው እና ጉዳዩ በክልል ብቻ የፈጠረ ሳይሆን እስከ ፌዴራል ድረስ የተቀናጀ ስራ ሰርተው ምናልባት በአቋራጭም ስልጣን ለመያዝም የታሰበ ሊሆን ይችላል። ምንድን ነው የሚያሳየው? ማዕከላዊ መንግስት የህግ በላይነት ማስከበር አልቻለም። አገሪቷ ወደ ተሻለ ሰላምና መረጋጋት ሊያመራት አልቻለም።
እንዲህ አይነት ችግርም ደግሞ በቀጣይነት ሊያጋጥም እንደሚችል ነው አቶ ኪዳን አመነ ስጋታቸውን የገለጹት። ሌሎች የመቀለ ከተማ ነዋሪዎችም ሳነጋግራቸው በሙርኩስ አመራሮች ሀዘናቸው ገልጸው የትናንት ማታ ክስተትን አስመልክቶ በትግራይ ቴሌቪዥን የተሰጠ መግለጫና የሌሎች አካላት አስተያየት ይህንን ይመስላል። አመሰግናለሁ። ለአሜሪካ ድምጽ ሙልጌታ አጽብሃ ከመቀለ።
ሙልጌታን እናመሰግናለን። ቀደም ብለን የአሜሪካ ኤምባሲ የከፍተኛ ሹማምንትን ጨምሮ እንግዲህ የበርካቶችን ህይወት የቀጠፈውን ጥቃት አስመልክቶ መልእክት ማስተላለፉን ነግረናችኋል። ዘጋቢያችን እስክንድር ፍሬው ደግሞ የመልእክቱን ይዘት ዘርዘር አድርጎ ይነግረናል። እስክንድርን በስልክን ያገኘ ነው። ምናልባት የድምጽ ጥራቱ ከተጓደለ በዚህ ምክንያት እንደሆነ ቀድመን ለማሳውቅራለን። እናመሰግናለን።
አዲስ አበባ የሚገኘው የአሜሪካ ኤምባሲ ትናንት ባወጣውና ለቪኦኤ በላከው መግለጫ ቅዳሜ ምሽት በባህር ዳርና በአዲስ አበባ በተፈጸመው ግድያ ሀዘኑን ገልጿል። በባህር ዳሩ ጥቃት የአማራ ክልል ፕሬዚዳንት ዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው እዘዝ ዋሴ መገደላቸውን መግለጫው አስታውሷል። በአዲስ አበባ በተፈጸመው ጥቃት ደግሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን እንደዚሁም በጥሮታ ላይ የነበሩት ኢትዮጵያዊ ሜጀር ጀነራል ገዛይ አበራ መገደላቸውንም በተመሳሳይ አስታውሷል። ግድያው ለቤተሰቦቻቸውና ለወዳጆቻቸው ብቻ ሳይሆን ለሀገራቸውም ትልቅ ኪሳራ ነው ሲልም አመልክቷል። ለሟቾቹ ቤተሰቦች፣ ለቆሰሉት ሰዎችና ለኢትዮጵያ ሕዝብ ጸሎታችንን፣ አጋርነታችንንና ጥልቅ ሀዘናችንን እንገልጻለን በማለትም መልእክቱን አስተላልፏል። የአሜሪካ ኤምባሲ ጥቃቱ በሟቾቹ ላይ ብቻ ሳይሆን በተቋማትና ባገለገሏት አገር ላይ ጭምር እየተፈጸመ ነው ብሏል ኤምባሲው። አገሪቱ እያካሄደች ያለችው ኢኮኖሚያዊና ፖለቲካዊ ማሻሻያ የኢትዮጵያን ብልጽግና፣ ፖለቲካዊ አካታችነትና መረጋጋት ለማረጋገጥ አስተማማኝ መንገድ መሆኑንም ኤምባሲው አስታውቋል። ዩናይትድ ስቴትስ የምታደርገውን ድጋፍ እንደምትቀጥልም አመልክቷል። በፍጥነትና ሁከት የኢትዮጵያን አንድነት የሚፈታተኑ ወገኖች በቀጥታ የሚጻረሩትም የኢትዮጵያን ሕዝብ የተሻለ ጥቅም ነው ብሏል። እናም በጥብቅ እናወግዛቸዋለን በማለት አስታውቋል። ኢትዮጵያውያን ለሀገራቸው አንድነትና እየተካሄዱ ላሉ የማሻሻያ እርምጃዎች የሚያደርጉትን ጥረት ማሳደግ እንዳለባቸውም ጥሪ አቅርቧል። ዩናይትድ ስቴትስም አካታች የበለጸገችና አንድነቷ የተጠበቀ ሀገር ለማረጋገጥ ጥረት ከሚያደርግ ከእያንዳንዱ ኢትዮጵያዊ ጋር ትቆማለች ሲልም መግለጫው አክሏል። ይህ በእንዲህ እንዳለ ለኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንንና ለጡረተኛው ጀነራል ገዛይ አበራ አስከሬን ነገ በሚሊኒየም አዳራሽ አሸኛኘት እንደሚደረግ የተቋቋሙት ኮሚቴዎች አስታውቀዋል። በመቀጠልም የሁለቱ ጄኔራሎች የቀብር ስነ ስርዓት በአዲስ አበባው መንበረ ጸባኦት ቅዱስ ሥላሴ ካቴድራል እንደሚፈጸም ሲገልጹ የዋሉት የሀገር ውስጥ የመገናኛ ብዙሃን ቆየት ብለው ሌላ መረጃ አሰራጭተዋል። በተስተካከለው ዘገባ መሰረት ለሁለቱ ጄኔራሎች አስከሬን በአዲስ አበባው ሚሊኒየም አዳራሽ ሽኝት ከተደረገ በኋላ በቀጥታ ወደ መቀሌ ያመራል። የቀብር ስነ ስርዓታቸውም በዚያ ይፈጸማል። የአማራ ክልል ርዕሰ መስተዳድር የዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው ያቶ እዘዘዋሴ የቀብር ስነ ስርዓት የፊታችን ረቡዕ በባህር ዳር እንደሚፈጸም ደግሞ ለዚሁ የተቋቋመው ኮሚቴ አስታውቋል። በከተማዋ ቅዱስ ገብርኤል ቤተክርስቲያን በሚፈጸመው የቀብር ስነ ስርዓት ከፍተኛ የፌደራልና የክልል አመራሮችና ባለስልጣናት እንደሚገኙ ይጠበቃል። በአዲስ አበባና በባህር ዳር በተፈጸሙት ግድያዎች ምክንያት ዛሬ በኢትዮጵያ የሐዘን ቀን ሆኖ ውሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። እንግዲህ የተፎካካሪ ፖለቲካ ፓርቲ ተወካዮችም በዚህ የተፈጠረው ክስተት ዙሪያ ያላቸውን አስተያየትና አቋማቸውን መልከታቸውን እየተናገሩ ነው። ከነዚህ ውስጥ አንዱ አብን ነው፣
የአማራ ብሔራዊ ንቅናቄ ነው። ስለዚህ የሱ ሊቀመንበር የሆኑት ዶክተር ደሳለኝ ጫኔ
ከተናገሩት ውስጥ እስቲ አንድ ነገር እንደው ቀንጨብ አድርገን ለአድማጮቻችን እናሰማ።
መልካም።
ይሄ ወቅት በጣም ፈታኝ ወቅት ነው። እንደ ህዝብ አንድነታችን አጠናክረን አንድነታችን አስጠብቀን መንቀሳቀስ ካልቻልና የአማራ ህዝብ በታሪኩ ገጥሞት ማያውቅ ችግር ውስጥ ሊገባ የሚችልበት አገራችንም አደጋ ውስጥ ልትገባ የምትችልበት ሁኔታ ሊፈጠር የሚችል እጅግ አደገኛ ክስተት ነው። ስለዚህ መላው ህዝባችን አማራዊ አንድነቱን በማጠናከር አማራዊ አንድነቱ ላይ በማተኮር ከዚህ ችግር እንዴት መውጣት እንችላለን? ህዝባችን ከዚህ ችግር እንዴት መውጣት ይችላልና እያንዳንዱ ሰው ለዚህ ችግር መውጣት መፍትሄ በማበረከቱ ዙሪያ ምን ማድረግ ይችላልሁ የሚለውን አይቶ እንዲንቀሳቀስ አበክረን ማሳሰብ እንፈልጋለን።
በተመሳሳይ እንግዲህ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ያወጣው መግለጫ አለ።
መግለጫውን ተንተርሳ ቆንጅት አነጋግራዋለች።
ናትናኤል ፈለቀም
ከዛ ውስጥ
የሱን ክፍል የተወሰነውን እንሰማለን ነው።
አዎ፣ ምንድነው እንግዲህ በእኛ አስተምህሮ አሁን ወደ ዲሞክራሲያዊ ስርዓት የምናደርገው ሂደት እንቅፋት የሆኑ ያሉ ኃይሎች ብለን የዘረዘርናቸው እነዚህ ሶስት ኃይሎች ናቸው። የመጀመሪያዎቹ ኃይሎች እንግዲህ ለውጡ ከመምጣቱ በፊት በተለያየ ደረጃ ስልጣን ይዘው የነበሩ ሰዎች እና ግለሰቦች ያሉበት ኃይል ሆኖ ጥቅሙ የተነካና ያለኝን ስልጣን ተመጠቅኝ ወይም እንደበፊቱ እንደፈለግኩ ማድረግ አልችልም ብለው ቁጭት ውስጥ ያሉ እና ደግሞ የበፊቱን አይነት ስርዓት መልሰው ለማሰን የሚፈልጉ አይነት ኃይሎች ናቸው። በሁለተኛ ደረጃ ደግሞ የጠቀስናቸው ኃይሎች እንግዲህ ለውጡ የሽግግር ወቅቱ ከመስከኑ በፊት ያለውን አጋጣሚ በመጠቀም ስልጣን ለማካበትና ጉልበት ለማካበት ያለውን ቀዳዳ ሁሉ መጠቀም የሚፈልጉ አይነት ኃይሎች አሉ። በሶስተኛነት ግን ለውጡ ከመጣ በኋላ ያሰቡትን አይነት እና ባሰቡት ፍጥነት አልሄደም ለውጡ እና ችግሩን እየመለሰ አይደለም በሚል በእነዚህ ከላይ ለጠቀስናቸው ሁለት አይነት ኃይሎች መሳሪያ እየሆኑ ያሉ ኃይሎች በየአካባቢ ያሉ እንግዲህ እነዚህ እርስ በርስ እየተመጋገቡ ነው። በተለያየ ጊዜ ሀገሪቷ ውስጥ ለውጥ የሚባለው ነገር ከመጣ በኋላ የሚፈጠሩ ችግሮችን ምክንያት እየሆኑ ያሉት እየፈጠሩ ያሉት ብለን ነው የምናምነው።
እሺ፣ እንግዲህ ሀብታሙ ከናትናኤል ከቆንጅት ታዬ ጋር ሰፋ ያለ ቃለ ምልልስ ነው ያደረገው። በምሽቱ 3 ሰዓት በሚኖረው
የመጽሔት ዝግጅታችን በመደበኛው ዝግጅት ይቀርባል፣ ይደመጣል። ይሄ ጉዳይ እንግዲህ ብዙ አድማጮቻችንን የሚያነጋግር የሚያሳስብ እንደሆነ እናውቃለን። ስለዚህ የአሜሪካ ድምጽ ጋዜጠኞች በተለያዩ ቦታዎች የምንገኝ ትኩስ መረጃዎችና የሚገኙ መረጃዎችን ለማካፈል እንሞክራለን። ግን ያው ኢትዮጵያ ውስጥ ባለው አሁን የኢንተርኔት መቆራረጥ እንዳለም እየሰማን ነው። ባለስልጣናቶችንም ለማግኘት የምናደርገውን ጥረት እንቀጥላለን። አንዳንዴ እኛ እንዳሰብነው ላይገኙ ለሚችሉ እሱን ግን አሟልተን ነገም ከነገ ወዲያም ባሉት ጊዜያት ሁሉ ለመቅረብ እንሞክራለን።
አዎ፣ እንግዲህ ብዙ ጥያቄዎች አሉ የሚነሱ። በቀጥታ እነሱን የመንግስት ባለስልጣኖችን አግኝተን ጥያቄዎችን ሰንዝረን የሚሰጡትን ምላሽ ይዘን እንመለሳለን። እንዳልከው የኢንተርኔት መቆራረጡ ዛሬ በጣም ብዙ እክልን ፈጥሮብናል። መረጃዎችን በአግባቡ ማድረስ እንዳንችል ዳርጎናል። ነገር ግን ባልደረቦቻችን አሁንም ድረስ እየሞከሩ ነው። እኛ እዚህ ስቱዲዮ እያለን የአሉላም የአብንን አመራሮች ለማነጋገር ሙከራ እያደረገ ነው። የተለያዩ ሙከራዎችን እያደረግን ነው። ከምሽቱ 3 ሰዓት በሚኖረው ደግሞ ተጨማሪ መረጃዎችን ይዘን እንመለሳለን። አድማጮች እንግዲህ ለሰዓቱ ያዝናቸው ዘገባዎቻችን እነዚህ ነበሩ። በነገው ምሽት ደግሞ
ተጨማሪ መረጃዎችን ይዘን እንመጣለን። አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ሲዮምና ጽዮን ግርማ አብረናችሁ ቆይተናል።
አስተያየታቸውን በሃሽታግ ቪኦኤ አምሃሪክ ትዊተር ገጻችን፣ እንደዚሁም አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ ያድርሱን። ይወያዩ፣ ይነጋገሩ። ደህና እደሩ። Kun Radio Sagale Amerikati.